በመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ክቡራን አድማጮቻችን እያላችሁበት ስፍራ ሆናችሁ ይህንን ዝግጅታችንን ስታዳምጡ ሳለ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ እንላለን። እግዚአብሔር ይክበር ይመስገን። ዛሬም ጌታችን ረድቶን ነው የትንቢተ ኢሳይያስ የመጨረሻውን ክፍል ጥናታችንን ይዘንላችሁ ቀርበናል። ወዳጆቼ በዚህ በትንቢተ ኢሳይያስ ውስጥ እግዚአብሔር ምን ምንን አተረፈላችሁ? እግዚአብሔር ያስተማራችሁ ታላቅ ቁም ነገር እንደሆነ እኔ አምናለሁ። መንፈስ ቅዱስ ቃሉን እንዲሁ ዝም ብሎ አይልክም ወደኛ። በርግጥ በትንቢተ ኢሳይያስ ውስጥ እኔም ሆንኩና አንተ እግዚአብሔር አዳዲስ ነገሮችን እንዳስተማረንና ለሕይወታችን ዘመንም ደግሞ የሚሆነንን በልባችን ጽላት ጽፎልን እንዳስቀረ እኔ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ቀደም ብዬ እንደተናገርኩት የመጨረሻውን ክፍል አብረን እንመለከታለን ማለት ነው። እግዚአብሔር ያንዳንዳችንን ይርዳን። ጌታችን መሰረታችን ነው፣ በሱ ነው የቆምነው። ሳንነቃነቅ ወዳጆቼ እስከ ዛሬ ድረስ ልንቆም የቻልነው በኢየሱስ ክርስቶስ ነው። ጌታ ታዲያ መሰረታችን አይደለም እንዴ? እንዲህ እንበል እስቲ፣ ጌታ መሰረታችን ያለ ኢየሱስ ክርስቶስ መቆምና መኖር የማትችለው ነፍሳችን ዞትር በርሱ ተደግፋ በሰላሙ ትወጣለች፣ በሰላሙም ትገባለች። ሃሌሉያ! እግዚአብሔር ይክበር ይመስገን። ወዳጆቼ እኛ ባቀርነው፣ እኛ በቀመርነው፣ እኛ ባሰላነውና ባሰምነው መንገድ ሳይሆን እግዚአብሔር ባዘጋጀልን መንገድ سنራመድ ሰላማችን ይበዛል። የሰው ሰላም በሀብቱ ብዛት እንዳልሆነ ተምረናል። የሰው ሰላም በቤቱ ውበትና በመኪና ወይንም ደግሞ ባለው ብዙ ድንቅ ነገሮችም አይደለም። እነዚህን ሁሉ ጥሎ ያልፋል። ያን ቀን እነዚህ ተነስተው ሰው ወደ መቃብሩ ወደ መጣበት ወደ አፈሩ ሲመለስ አይዞ ገሌ እኔ ያለውላ አይሉትም። አዎ ወዳጆቼ ከሞት ባሻገር ከመቃብር ወዲያ ማዶም ደግሞ የሚከተለንና ያለልን ኢየሱስ ክርስቶስ መድኃኒዓለም ብቻ ነው። እናመስግነው። እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እግዚአብሔር ታዳጊያችን ሆይ ስለዚህች ምሽት ስለ ዛሬው ምቀን እጅግ አድርገን እናመሰግንሃለን። ባለፉት ቀናት ሁሉ እነሆ ከቃልህ ማድ እየመገብከን ለዚህ ሳምንት መጨረሻ ደግሞ እንድንበቃረርተናል። አቤቱ አምላካችን ሆይ እንደ ፈቃድህ እንደ ሐሳብህ ደግሞ እነሆ አሁንም ጌታችን ሆይ መራመድና መኖር እንድንችል እርዳን። ስጋችን አንተን ከርቶ ስጋችን ካንተ ኮብልሎ የዚህን ዓለም ነገር ተመኝቶ ምላሳችንም ደግሞ ተንሸራቶ ምናልባት አዳልጦት እግዚአብሔር አምላካችን ሆይ ቅንነትን ከመናገር ወደ ኋላ ብሎም ከሆነ እግዚአብሔር አምላካችን ሆይ ኖ በልጅ በጌታ በኢየሱስ ክርስቶስም ይቅር እንድትለን እንለምንሃለን። መድኃኒታችንና አለኝታችን ሆይ በዚህ ሰዓት ደግሞ እንለምንሃለን አንደበታችን ባንተ ተገርቶ ሕይወታችንም ደግሞ አንተን ያስከበረ የምናልፍበትን ጸጋ ጌታዬ በላያችን ላይ እንድትጥል እንድትደርብልንም እንለምንሃለን። አቤቱ አምላካችን ሆይ በቀረው ዘመናችን ደግሞ እንደ ተማርነው እንደ ቃል እግዚአብሔር አምላካችን ሆይ የልጅን የጌታ የኢየሱስ ክርስቶስን መምጣት እየናፈቅን እየተጠባበቅን እግዚአብሔር ሆይ ያለ ዝለት ያለ ድካም ኑሮአችንን ጉዞአችንን ካንተ ጋራ እግዚአብሔር ሆይ እንድንቀጥል እርዳን። ይህ ብቻ ናፍቆታችን ነው። ኢየሱስ ክርስቶስ ሆይ ማራናታ ቶሎና እያልን አንተን በጉጉት የምንጠባበቅበትን መንፈስ በውስጣችን ፍጠርልን። ጌታ እግዚአብሔር አምላካችን ሆይ በዛሬው ምሽት ደግሞ በመካከላችን ተገኝ። እነሆ እንደ ልማድህ ደግሞ ቃልህን ገላልጠ ምስጢሩንም ሙሉ እግዚአብሔር አምላካችን እንድታሳውቀን እንለምንሃለን። እስከ መጨረሻው ጊዜ ድረስ ብቻ ሳይሆን እስከ መጨረሻይቱ ቀን ድረስ ወይ አንተ መተ ወይኛ ደግሞ ወደ አንተ ተሰብስበን እግዚአብሔር አምላካችን ሆይ እስክንገናኝ ድረስ በታማኝነት በልበ ሙሉነት አንተን አስከብረን የልጅህን የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን የዚህን ዓለም ጉዞአችንን እንድንጨርስ እርዳን። ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። አድማጮቼ ቀደም ብዬ እንደተናገርኩት እንግዲህ ዛሬ የትንቢተ ኢሳይያስ የመጨረሻውን ክፍል እንመለከታለን ማለት ነው። በትላንትናው ምሽት ክፍለ ጊዜ ጥናታችን የእግዚአብሔር ትሩፋን ያለማቋረጥና ያለመታከት ወይም ያለመሰልቸት የሚያቀርቡትን የልመና ጸሎት በስፋት ከተመለከትን በኋላ ወደ ምዕራፍ 65 ተሸጋግረን ከመከራው ለዳኑ ትሩፋን ታዳጊው የሚሰጠውን ምላሽ በመመልከት ነበር ትላንትናውን ትምህርታችንን ያጠናቀቅነው። ዛሬም የዚያኑ ቀጣይ ክፍልና የመጨረሻውን የምዕራፍ 66ን ትምህርት ይዘንላችሁ ቀርበናልና እስቲ በማስቀደም ትንቢተ ኢሳይያስ ምዕራፍ 65 ቁጥር 3ን አውጡ። ትንቢተ ኢሳይያስ ምዕራፍ 65 ከቁጥር 3 እስከ 5 ያለውን እስቲ አንድ ላይ እንመልከት። ቃሉ እንዲህ ይላል፣ ይህ ሕዝብ ዘወትር የሚያስቆጡኝ ናቸው። እነርሱ በአትክልት ውስጥ የሚሰው በጡብም ላይ የሚያጥኑ በመቃብርም መካከል የሚቀመጡ በስውርም ስፍራ የሚያድሩ የሪያስጋም የሚበሉ ናቸው። የረከሰው መረቅ በቃዎቻቸው ውስጥ አለ። እነርሱም ለራስህ ቁም እኔ ካንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ ቀኑንም ሁሉ የሚነድ እሳት ናቸው ይላል። በረከት ወዳጆቼ ከእስራኤል ዘንድ የታገደው በእነዚህና እነዚህም በመሳሰሉ ኃጢአቶች ምክንያት ነው። በከፊልም ቢሆን እንኳ እግዚአብሔር ሕዝቡን የተው በእነዚህ ምክንያቶች ነበር። እርሱ የሰጣቸውን ሕግ በታማኝነት አልጠበቁም። እነሆ በፊቴ ተጽፏል፣ ኃጢአታችሁንና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታችሁ ፍዳ አድርጌ መልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮችም ላይ ስላጠኑ በኮረብቶችም ላይ ስለሰደቡኝ ስለዚህ አስቀድሞ የሰሩትን ሥራቸውን በብብታቸው እሰፍራለሁ ይላል ቁጥር 6 እና 7 ወዳጆቼ እስራኤል የምትመላለሰው በትዕቢት ነበር በውጪ በኩል ሲታዩ ከእግዚአብሔር በተቀበሉት ኃይማኖት እየኖሩ ያሉ ይመስላሉ ልባቸው ግን ከእግዚአብሔር የራቀ ነበር እንዳጉላም ልኮ ስራታቸው ሁሉ እርኩሰትንም በትጋት እየፈጸሙ ነበር ይህን በማድረጋቸውም እግዚአብሔርን መስደባቸው እንደሆነ አላስተዋሉም የትሩፋት ተጠብቆ መኖርን በተመለከተ ደግሞ ከቁጥር 8 እናነባለን እስቲ እግዚአብሔር እንዲህ ይላል ወይን በዘለላው በተገኘች ጊዜ በረከት በርሷ ላይ አለና አጣጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲሁ አደርጋለሁ ይላል እንግዲህ ምንም እንኳ ኃጢያታቸው እጅግ ከፍ ያለ ቢሆንም እግዚአብሔር ግን ጨርሶ ሊያጠፋቸው አልፈለግም እነዚህ ትሩፋን በወይን ቅርንጫፎች ላይ እዚህና እዚያ ተበታትነው እንደሚገኙ የወይን ዘለላዎች ተመስለዋል ቁጥር 9 ከያዕቆብ ዘርን ከይሁዳም ተራሮችን የሚወርሰውን አወጣለሁ እኔም የመረጥኳቸው ይወርሷታል ባሪያዎቼም በዚያ ይኖራሉ ይላል ከያዕቆብ ዘርን የሚለውን ቃል በአንድ በኩል ስንመለከተው ስለ ጌታ ኢየሱስ ክርስቶስ የሚናገር ሊመስለን ይችላል ይሁን እንጂ በዋነኛነት ደረጃ የሚናገረው ከታላቁ መከራ ስለሚያመልጡ የእስራኤል ትሩፋን ነው ለነዚህ ትሩፋን ሲል እግዚአብሔር የተስፋ ቃሉን ይፈጽማል ቁጥር 10 ሳሮንም የበጎች ማሰማሪያ ያኮርም ሸለቆ የላሞች መመሰጊያ ለፈለጉኝ ሕዝቤ ይሆናል ይላል ከታላቁ መከራ ላመለጡ ትሩፋን እግዚአብሔር ስፍራ አዘጋጅቷል በዚያ ስፍራ ያላንዳች ስጋት ለዘላለም ይኖራሉ እናንተ ንግን እግዚአብሔርን የተዋችሁትን ቅዱሱንም ተራራዬን የረሳችሁትን ጉድ ለተባለ ጣዖትም ማድ ያዘጋጃችሁትን እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባንን የቀዳችሁትን እድላችሁን ለሴፍ አደርጓለሁ ሁላችሁም ለመታረድ ትጎነበሳላችሁ በፊቴ ምክፉ ነገርን አደረጋችሁ ያልወደድኩትንም መረጣችሁ እንጂ በጠራው ጊዜ አልመለሳችሁልኝምና በተናገርኩም ጊዜ አልሰማችሁኝምና አይላል ቁጥር 11 እና 12 ን ልብ ይሏል የእግዚአብሔርን ቃል አንሰማም በማለት በጥፋት ጎዳና ለሚጓዙት የሚጠብቃቸው ግን ቅጣት ነው ሰዎች በተለይም ደግሞ እግዚአብሔርን እናምናለን የሚሉ ወገኖች የሥራቸውን የሚቀበሉበት የፍርድ ቀን እንዳለ ማመን ለምን እንደሚከብዳቸው እኔ አይገባኝም ፍርድ እንደሌለ በማሰብ በኃጢአት የሚጸኑ ከሆነ ሌሎች ላይ እንደፈረደ ሁሉ ጊዜው ሲደርስ እግዚአብሔርም በእነርሱ ላይ ይፈርዳል ቁጥር 14ን ተመልከቱ ነው ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ እናንተ ግን ከልባችሁ አዘን የተነሳ ትጮሃላችሁ መንፈሳችሁም ስለተሰበረ ወዮት ላላችሁ ይላል በአጠቃላይ ሕዝብና በትሩፋኑ መካከል እግዚአብሔር ልዩነት እንዳደረገ ሁሉ በዚህ ዘመን ባለች ቤተ ክርስቲያንም እንዲሁ ልዩነት ያደርጋል እንደሚታወቀው ቤተ ክርስቲያን የተለያዩ ሰዎችንና ማህበረሰቦችን ያካተተች አካል ናት በአሁኑ ጊዜ በታላቁ መከራ ዘመን ቤተ ክርስቲያን በመከራ ውስጥ ታልፋለችን በማለት ሰዎች ሲጠይቁን ሰማለን ይህ ብዙዎችንም ብዙ ጊዜ ያወዛግባል ያጨቃጭቃል አዎ ወዳጆቼ ለዚህ ጥያቄ የምንሰጠው መልስ አዎን በታላቁ መከራ ውስጥ የምታልፍ ቤተ ክርስቲያን ትኖራለች የሚል ነው ይህ መልሳችን ነው ይህቺ ቤተ ክርስቲያን ራሷ ክርስቲያን በማለት ትጠራለች በዮሐንስ ራእይ ምዕራፍ 17 በዮሐንስ ራእይ ምዕራፍ 17 ውስጥ ታላቂቱ ጋለሞታ የሚላትም ይህችን ቤተ ክርስቲያን መሰል ድርጅት ነው ስለዚህም ውጫዊና ላይላዩን በሆነውና በእውነተኛው መካከል ያለውን ልዩነት በሚገባ መገንዘብ ይኖርብናል ቁጥር 17 ንኝ እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም ወደ ልብም አይገቡም ይላል ከዚህ እንደምንመለከተው መንግስቱ ከመመስረቱ በፊት አዲስ ሰማይና አዲስ ምድር እንደሚፈጠር የሚናገር ይመስላል ረጋ ብለን ብንመረምር ግን ልብ በሉ እዚህ ላይ ረጋ ብለን ብንመረምረው ከዚህ በፊት መንግስቱ እንደተመሰረተና እግዚአብሔር የታደጋቸው ትሩፋን በዚያ መንግስት ውስጥ መኖር እንደጀመሩ መረዳት ይቻላል ሌሎች ግን የሚገባቸውን ፍርድ ተቀብለው በውጪ ቀርተዋል እንጂ ወደዚህ መንግስት አልገቡም ጌታ ኢየሱስም ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ ያባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ በማለቱ ይህን ግልጽ አድርጎታል። ማቴዎስ 25 ቁጥር 34 የማቴዎስ ወንጌል ምዕራፍ 25 ቁጥር 34ን ልብ ይሏል። የሺህ ዓመቱ መንግሥት ማለትም ክርስቶስ በዚህ ምድር ለሺህ ዓመት የሚመሰርተው መንግሥት ሲያበቃ ይህንን አስተውሉ። የሺህ ዓመቱ መንግሥት ማለትም ክርስቶስ በዚህ ምድር ለሺህ ዓመት የሚመሰርተው መንግሥት ሲያበቃ ሰይጣንና ሠራዊቱ ለመጨረሻ ጊዜ የሚያካሂዱት አመጽ ካከተመ በኋላ አዲስ ሰማይና አዲስ ምድር ይፈጠራል። ቤተ ክርስቲያን ከዚህ ምድር ከተነጠቀች በኋላና የሺህ ዓመቱ መንግሥት ሲመሰረት በዚህ ዓለም ታላላቅ ለውጦች ይደረጋሉ። ምድር እንደ ጽጌረዳ ትፈካለች፣ ምድረ በዳው ይለመልማል። በአዲሱ ሰማይና በአዲሱ ምድር ግን ምድረ በዳ ወይም ባህር የሚባል ነገር አይኖርም። ቁጥር 18 ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለምም ሐሴት አድርጉ፣ እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ ፈጥራለሁና ይላል። እንደ ዘላለማዊ በረከት ሁሉ በሺህ ዓመቱ ግዛትም ስለሚኖረው ታላቅ በረከት ነው ይህ ክፍል የሚያመለክተው። የሺህ ዓመቱ ግዛት የዘላለማዊ መንግሥት አንድ ገጽታ ቢሆንም ይህ ጊዜ የፍርድ ጊዜ መሆኑን መዘንጋት የለብንም። አዲስ ሰማይና አዲስ ምድር የሚፈጠረው የእግዚአብሔር ፍርድ ሙሉ በሙሉ ከተጠናቀቀ በኋላ ነው። ፍርድ ከተደረገ በኋላ እግዚአብሔር ነገሮችን ሁሉ አዲስ ያደርጋል። ከሺህ ዓመቱ መንግሥት በኋላ እንኳ ቢሆን ለእግዚአብሔር ሕዝብ እጅግ የላቀ ደስታ ይጠብቃቸዋል። በዚያ ጊዜ ኢየሩሳሌም የደስታ ከተማ ትሆናለች። እስቲ ቀጥሎ ያለውን ቁጥር እንመልከት። እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም ይላል። ቁጥር 19ን ይመለከቷል። በኢየሩሳሌም የሚደረገው ለውጥ እጅግ ታላቅ ከመሆኑ የተነሳ በአንደበት መግለጽ ከምንችለው በላይ ይሆናል። ቁጥር 20 ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው የመቶ ዓመት ሆኖት ይሞታልና ኀጢአተኛውም የመቶ ዓመት ሆኖት የተረገመ ይሆናልና ይላል። በዚያ ዘመን እንደ ቀድሞ ሁሉ ሰዎች ረጅም ዘመን መኖር ይጀምራሉ። በዚያ መንግሥት ውስጥ ካሉት በረከቶች አንዱ ይህ ይሆናል። ሁላችንም በወጣትነት ስለምንኖር የሽማግሌዎችና የአሮጊቶች መጦሪያ ቤቶች አያስፈልጉም። እጅግ ይገርማል። ቁጥር 1ና 2ን ተመልከቱ። ቤቶችን ይሰራሉ ይቀመጡባቸውማል፣ ወይንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋልና ይላል። ነገሮች ሁሉ ጽናትና ቀጣይነት እንደሚኖራቸው ነው ይህ ጥቅስ የሚናገረው። ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም አይጠፉምም ይላል እግዚአብሔር ሲል ይናገራል። ቁጥር 25 በዚህ ዘመን እንደዚህ ሲሆን አይደለም የምናየው። ተኩላ በግን ይበላል፣ አንበሳም ሌሎች እንስሳትን ያጠቃል። በዚያ ዘመን ግን ሁኔታ ሁሉ የተለየና የተለዋወጠ ይሆናል። አንበሳ እንደ በሬ ሳር ይበላል፣ ተኩላም ከበግ ጋር በአንድነት ይኖራል። አንበሳን የፈጠረ አምላክ አስፈላጊ ሆኖ ሲያገኘው ሳር እንዲበላ ሊያደርገው ይችላል። የአራዊት መተዳደሪያ ደንብ ራሱ ይለወጣል ማለት ነው። በዚህ ዓለም ምንም የሚያስፈራ ነገር አይኖርም። ሰማይና ምድር ራሳቸው ይታደሳሉ። እግዚአብሔር ስለዚህ ድንቅ ሥራው ለዘላለም ይክበር ይመስገን። ወገኖቼ እንግዲህ እዚህ የትንቢተ ኢሳይያስ ምዕራፍ 65 ጥናታችን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ ቀሪውን የምዕራፍ 66ን የመጨረሻ ክፍል አብረን እንመለከታለን ማለት ነው። እዚህ የትንቢተ ኢሳይያስ ምዕራፍ 66 አብያሳቡ የእግዚአብሔር መንግሥት መምጣት፣ ፈጠን ፈጠን በሉ፣ የእግዚአብሔር መንግሥት መምጣት ከትንቢታዊ እይታ አኳያ፣ ከትንቢታዊ እይታ አኳያ፣ የእግዚአብሔር መንግሥት መምጣት ከትንቢታዊ እይታ አኳያ በአሁኑ ዘመን መንግሥትህ ትምጣ በማለት እንጸልያለን። በአሁኑ ዘመን መንግሥትህ ትምጣ በማለት እንጸልያለን። ኢሳይያስ 66 ግን ያ መንግሥት እንደመጣ ይናገራል። ያ መንግሥት እንደመጣ ይናገራል። እግዚአብሔር ፈጣሪ፣ ገዢ፣ ታዳጊ፣ ዳኛ፣ ሁኔታዎችን የሚለውጥና ለሰዎች እንደ ሥራቸው የሚከፍል ፈራጅ ይሆናል። ደግሞም ነው ቁጥር 1ን እስቲ እንመልከት። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድነው ይላል። ምድርም የእግሬ መረገጫ ናት ይላል። ይቺ እኔና እናንተ የምንኖርባት ምድር ይህን ያክል የከበረች ስፍራ አይደለችም። ምድራችን የእግዚአብሔር እግር መረገጫ ብቻ ናት። የምትሰሩልኝ ቤት ምን አይነት ነው ይላል። የማርፍበትስ ስፍራ ምንድነው ሲል ይናገራል። በዚህ ምድር እግዚአብሔርን የሚይዝ አንድም ቤተ መቅደስ እንኳን ማግኘት አይቻልም። ሰለሞን ይህን አስተውሏል። ቤተ መቅደሱን በመረቀበት ዕለት ባደረገው ጸሎት በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ ብሎ ነበር። አንደኛ ነገሥት ምዕራፍ 8 ቁጥር 27 ስለሆነም የእግዚአብሔር መንግሥት አይነተኛ ባሕሪውና መገለጫው የእርሱ በግርማ ሞገስ መገኘት እንደሆነ አስባለሁ። እግዚአብሔር በግርማ ሞገሱ በሚገኝበትና በሚገዛበት ስፍራ መቅደስ መሥራት አስፈላጊ አይሆንም። በዚያ ዘመን ሰዎች እግዚአብሔርን ለማምለክ እርሱ በመገኘቱ ኃይል ወደሚገዛበት ወደ አዲሲቱ ኢየሩሳሌም ይመጣሉ። ስለ አዲሲቱ ኢየሩሳሌም በራእይ 21 ላይ ተገልጾ እናገኛለን። እስቲ ቀጥሎ ደግሞ የሁሉም ፈጣሪ እጅግ ከፍ ያለና ታላቅ ቅዱስ አምላክ የሚለውን ከቁጥር 2 እናንብብ። እነዚህን ሁሉ እጄ ሠርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሴም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከታለሁ ይላል። ይህ ታላቅና ሉዓላዊ የፍጥረት ዓለም ፈጣሪ አምላክ እጅግ ዝቅ ባለ ሁኔታ በትንሹ የሰው ልብ ውስጥ መኖርን መረጠ። በዚያ ቀን የዋዎች ምድርን ከዚያም አልፎ ሁሉንም ነገር ይወርሳሉ። ቁጥር 3ን ተመልከቱ። በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትንም የሚሰዋ የውሻውን አንገት እንደሚሰብር ነው፣ የእህልን ቁርባን የሚያቀርብ የእርያን ደም እንደሚያቀርብ ነው፣ ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል ይላል። ወገኖቼ ይህንን ቃል ስናነብ ወይም ስንመለከት ታላቅ ጥንቃቄ ማድረግ መቻል አለብን። ይህ ክፍል የሚያመለክተው ከሺህ ዓመቱ ግዛት በኋላ እንስሳትን መሥዋዕት አድርጎ ማቅረብ እንደገና እንደሚኖር ነው። በመንፈሳዊ መረዳትና ማስተዋል ካልሆነ በቀር ልብ በሉልኝ፣ በመንፈሳዊ መረዳትና ማስተዋል ካልሆነ በቀር ለመሥዋዕት በሬን ማቅረብ ሰውን ከመግደል ተነጥሎ አይታይም። እንዲሁም ደግሞ ወገኖቼ በመንፈሳዊ መረዳትና ማስተዋል ካልሆነ በቀር ጾምን መጾም ምንም ጥቅም የለውም። በመንፈሳዊ መረዳትና ማስተዋልም ካልሆነ በቀር ለእግዚአብሔር መስገድና መጸለይ ለሱንም ክብርን መስጠት ምንም ጥቅም የለውም። በመንፈሳዊ ማስተዋልና መረዳት ካልሆነ በስተቀር ወደ እግዚአብሔር ቀርቦ ንስሐ መግባት ምንም ጥቅም የለውም። ነቢዩ ኢሳይያስ ልብ በሉ፣ ነቢዩ ኢሳይያስ በዚያን ዘመን ያገለገለው ለአይሁዳውያን እንደመሆኑ መጠን የእንስሳት መሥዋዕትን ለመቃወም አልነበረም። ይህን ያለው ነቢዩ ይህን የተናገረው አምልኮ ይሁላችሁ አምልኮ ከመረዳትና ከማስተዋል ጋር መሆን እንዳለበት ለማስገንዘብ ነው። እዚህ ላይ ማስተዋል ያለብን ነቢዩ በቀጥታ የሚናገረው ለአይሁድ ሕዝብ መሆኑን ነው። አስተዋላችሁ አይደል? አዎ፣ ነቢዩ በቀጥታ የሚናገረው ለአይሁድ ሕዝብ መሆኑን እዚህ ላይ ልብ እንድንል ያስፈልጋል። በቃሉ የምትንቀጠቀጡ ሆይ የእግዚአብሔርን ቃል ስሙ። የጠሏችሁ ስለ ስም የሚያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል፣ ነገር ግን ያፍራሉ ይላል። ቁጥር 5 ደግሞ በእውነትና በሐሰት መካከል ትክክለኛ በሆነውና ባልሆነው መካከል ልዩነትን ያደረገው እግዚአብሔር ነው። የመከር ጊዜ ደርሶ እስኪለዩ ድረስ ስንዴና እንክርዳድ አብረው ያድጋሉ፣ ክርስቶስ ሲመጣ ግን ይለያቸዋል። ከዚህ ምዕራፍ የምንመለከተው ደግሞ ያ ጊዜ አሁን መሆኑን ነው። ባዶ ሃይማኖታዊ ሥርዓትን በመፈጸሙ ይመካ የነበረው የፈሪሳውያን አምልኮ አክትሟል፣ አብቅቷል። በኃጢአተኝነቱ በመሳቀቅ በሩቅ ቆሞ ጌታ ሆይ እባክህን ማረኝ በማለት የሚጸልይ ቀራጭ ተቀባይነት አግኝቷል። የጩኸት ድምፅ ከከተማ ድምፅም ከመቅደስ በጠላቶቹ ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል ይላል። የእስራኤልን ጠላቶች እንደ ሥራቸው ያደርግባቸዋል። ምክንያቱም የእስራኤል ጠላቶች የእርሱም ጠላቶች ናቸውና። ሳታ ምጥ ወለደች፣ ምጥም ሳገኛት ወንድ ልጅን ወለደች ይላል ቁጥር 7። ደግሞ ታላቁ መከራ የምጥ ጊዜ ነበር። ኢየሱስ ክርስቶስ በቤተልሔም ከተወለደ በኋላ እስራኤል በታላቅ መከራ ውስጥ አልፋለች። በውኑ ወደ መውለድ የማደርስ እኔ አላስወልድምን ይላል እግዚአብሔር። የማስወልድስ ማኅፀንን እኔ እዘጋለሁን ይላል አምላክ ሲል ይናገራል ቁጥር 9። እግዚአብሔር የሰጠውን ተስፋ በእርግጥ ይፈጽማል። በታላቁ መከራ መጀመሪያ ላይ በማኅተም ከሚታተሙት 144,000 ሰዎች መካከል አንድ እንኳ ሳይጎድል ይድናሉ። ስለዚህም ይላል ቁጥር 10 እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ፣ እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴትን አድርጉ ይላል። ይህ ጊዜ ምን ያህል የበረከት ጊዜ ይሆን? ሥራቸውንና ሐሳባቸውን አውቅ ያለውና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል፣ እነርሱም ይመጣሉ ክብሬንም ያያሉ ይላል ቁጥር 18 ደግሞ ሕዝቦች ሁሉ አንድ ቀን እፊቱ ይቀርባሉ። ጌታ ኢየሱስ ክርስቶስም ይህን በተመለከተ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 32 ሲናገር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል፣ በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል ብሏል። በዚያን ጊዜ እንደ እስራኤላውያን ሁሉ እጅግ ብዛት ያላቸው የአሕዛብ ወገኖችም ደህንነትን ያገኛሉ። አሕዛብ ሁሉ ወደ ኢየሩሳሌም መጥተው ይሰግዱለታል። ቁጥር 22ን ተመልከቱ። እኔ የምሠራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንቶ ይኖራሉ ይላል እግዚአብሔር። እግዚአብሔር ለእስራኤላውያን የገባው ተስፋ እንደ አዲሱ ሰማይና ምድር ሁሉ ለዘላለም ጸንቶ የሚኖር ነው። እንዲህ ይሆናል። በየመባቻውና በየሰንበቱ ሥጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወትር ይመጣል ይላል እግዚአብሔር ሲል ይናገራል። በዘመናት እርሱ የዋጃቸው ሁሉ ለዘላለም ሲያመሰግኑት ይኖራሉ። እንግዲህ በዘላለም ውስጥ ትልቁ ሥራና ተሳትፎ እግዚአብሔርን ማምለክና ስለ ስሙ ክብር መዘመር ብቻ ይሆናል ማለት ነው። የመጨረሻው ክፍላችን የሆነውን ቁጥር 24ን ተመልከቱ። ወጥተውም በእኔ ያመፁብኝ ሰዎች ሬሳቸውን ያሉ ትላቸው አይሞትምና እሳታቸውም አይጠፋምና ለሥጋ ለባሽም ሁሉ አጸያፊ ነገር ይሆናሉ ይላል። በሌላ አነጋገር ወገኖቼ ለክፎች ሰላም የላቸውም እንደ ተባለው አይነት ይሆናል ማለት ነው። ስለዚህም ለዘላለሙ ሰላም አይኖራቸውም፣ እረፍትም አይኖራቸውም፣ መጽናትና ፎይታ አይኖራቸውም ማለት ነው። እንግዲህ ኢሳይያስ ትንቢቱን የሚያከትመው ወይም የሚዘጋው ለክፎች ሰላም የላቸውም በሚለው ማስጠንቀቂያ ነው ማለት ነው። ጆሮ ያለው ይስማ።
ክርስቲያን ወገኔ በዚህ ዘመን ያለ የሲዮን ጉዞን እንዴት አደረገ? አመመ ደከመ ወይስ በርትታል?
እንግዲህ ክርስቲያን ወገኖቼ የዛሬው ጥናታችን እዚህ ላይ ያበቃል። እግዚአብሔር በእውነት ከትንቢተ ኢሳይያስ ታላቅ ቁም ነገርንና መረዳትን ሰጥቶናል ብዬ አምናለሁ። ጥያቄ ወይም አስተያየት ቢኖራችሁ ጻፉልን። አድራሻችን 1366 አዲስ አበባ ነው። ደህና ሁኑ። እግዚአብሔር ይባርካችሁ።
የነበረ ፍቅር የጸሎት ጉዛዜ ዛሬም ካንተ ጋር ነው ወይስ ጠፍቶብሃል? እንዴት ትጓዛለህ? እንዴት ይዘኸዋል? ይገባል።